ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 12 2014 ዓ ም ምሽት ዝግጅታችን ጀመረ። መንግስትና ህወሓት በሰላም ጥረቱ ዙሪያ እየተወዛገቡ ነው። በዚህ ዙሪያ በትግራይ ክልል የውጭ ግንኙነት እየተባለ በሚጠራው ጽህፈት ቤት ከፍተኛ አመራር የሆኑትን ፕሮፌሰር ክንደያ ገብረ ህይወትን አነጋግረናቸዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም በዛሬው ዕለት በዚህ ዙሪያ የሰጡትን መግለጫም ያካተተ ሙሉ ዘገባ ከዜናው በኋላ ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ በቀጥታ እንድትከታተሉ እንጋብዛለን። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። በኦሮሚያ ክልል የረሃብ አደጋ መጋረጡን በማስጠንቀቅ ሰብአዊ እርዳታ ማድረስ ይቻል ዘንድ ጊዜያዊ የተኩስ አቁም እንዲደረግ ራሱን የኦሮሞ ነጻነት ሰራዊት የሚለውና መንግስት በአሸባሪነት ፈርጆ ሸኔ እያለ የሚጠራው አማጺ ቡድን ጠየቀ። የኢትዮጵያ መንግስት አሸባሪ ሲል ከፈረጀው ከዚህ ታጣቂ ቡድን ጋር በርካታ ሕይወት የቀጠፈ ግጭት ውስጥ መክረሙን ጠቅሶ አሶሲየትድ ፕሬስ ያጠናቀረውን ዘገባ እንግድ ወልዴ ያቀርበዋል።
ትናንት በቃል አቀባዩ ኦዳ ታርቢ የወጣው የኦነግ መግለጫ የሰብአዊ ድርጅቶች በድርቅ ለተጠቁ አካባቢዎች እርዳታ ማድረስ እንዲችሉ የሰብአዊ ተኩስ አቁም ትብብር ለማድረግ ሀሳብ አቅርቧል። ሰራዊቱ በተጨማሪም የተኩስ ማቆሙ ሀሳብ ተቀባይነት ካላገኘ ወይም የኢትዮጵያ መንግስት በስምምነቱ ላይ ለመነጋገር በሚያመነታበት ጊዜ ሰብአዊ መተላለፊያ እንደሚከፍት አስታውቋል። የኢትዮጵያ መንግስት ቃል አቀባይ ለገሰ ቱሉ በጉዳዩ ላይ አስተያየታቸውን እንዲሰጡ ለማድረግ ተሞክሮ ወዲያው ሊገኙለት እንዳልቻለ አሶሲየትድ ፕሬስ በዘገባው አመልክቷል። በኢትዮጵያ ትልቁ ክልል የሆነው የኦሮሚያ ክልል በከፍተኛ ድርቅ ከተጠቁት ክልሎች አንዱ ነው። የተመድ ሰብአዊ ድርጅት በዚህ ወር እንዳስታወቀው በኢትዮጵያ ከ20 ሚሊዮን በላይ ሰዎች በዚህ ዓመት እርዳታ ያስፈልጋቸዋል። ከዚህ ውስጥ 3 እጅ የሚሆኑት ሴቶችና ሕፃናት ናቸው። ኢትዮጵያ ከ40 ዓመት ወዲህ ያልታየ አስከፊ ድርቅ አጋጥሟታል። በደቡብና ምስራቅ የአገሪቱ ክፍሎች ችግሩ የበለጠ አስከፊ ነው ብሏል የተመድ ሰብአዊ ድርጅቱ። ሴቶችና ሕፃናት በየቀኑ በረሃብ ይሞታሉ ሲል ኦነግ በመግለጫው አመልክቷል። የኢትዮጵያ ባለሥልጣናት ግን በረሃብ ምክንያት ሰዎች ስለመሞታቸው ይክዳሉ ሲል አሶሲየትድ ፕሬስ በዘገባው አመልክቷል። ከዩክሬን ወደ ኢትዮጵያ ተመድ እህል በመርከብ እየላከ ነው መባሉን ተከትሎ እኛን ረሃብተኛ ናቸው ብለው ሊስሉን ይፈልጋሉ ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባለፈው እሁድ ተናግረው ነበር። በችግሩ ከተጠቁት አካባቢዎች ውስጥ ከሆነው በኮንሶ ዞን በሚገኝ አንድ መንግስታዊ ያልሆነ ድርጅት ውስጥ ኃላፊ የሆኑ ግለሰብ በአካባቢው ረሃብ ተንሰራፍቷል ሲሉ ለአሶሲየትድ ፕሬስ ተናግረዋል። ግለሰቡ በቀል እንዳይደርስባቸው ማንነታቸውን ከመግለጽ ተቆጥበዋል። ውሃ መውረጃና እርካብ በመገንባት ለዘመናት ራሱን ሲመግብ በኖረው የኮንሶ ዞን በዚህ ዓመት የደረሰው ድርቅ የሕፃናትና ከብቶች ሕይወትን እየቀጠፈ ነው። የሚያስፈልገንን እርዳታ እያገኘን አይደለም። እርዳታ በጣም ያስፈልገናል ብለዋል ኃላፊው።
የዩናይትድ ስቴትስ ምክር ቤት ልዑካን ኬንያ ገብተዋል። የተጓዙት ከአዲስ ተመራጩ ፕሬዚደንትና የምርጫ ውጤቱን ተቃውመው ፍርድ ቤት ክስ ሊመሰርቱ እየተዘጋጁ ካሉት ከተቃዋሚ መሪው ጋር ተገናኝተው ለመነጋገር መሆኑ ተገልጿል። በምስራቅ አፍሪቃ ከሁሉም የተረጋጋ ዲሞክራሲ ያላት ኬንያ ከምርጫው የተያያዘ ቀውስ ውስጥ እንዳለች የጠቀሰውን የቪኦኤ ዘገባ ከአሶሲየትድ ፕሬስ ዘገባ ጋር አጣምራ ስመኝሽ ቆየ እንደሚከተለው ታቀርባለች።
በኬንያ ጉብኝት ያደረጉ የሚገኙት የዩናይትድ ስቴትስ ምክር ቤት ልዑካን አዲስ ከተመረጡት ፕሬዝዳንት ዊሊያም ሩቶ ጋር ዛሬ የተገናኙ መሆናቸውን ሩቶ በትዊተር ገጻቸው ላይ ባሰፈሩት መልእክት አስታውቀዋል። በሴናተር ክሪስ ኩንስ የተመረጡ ልዑካን ቡድን ባለፈው ሳምንት በሰላማዊ መንገድ ምርጫው ከተጠናቀቀ ወዲህ ድምጻቸው ያልተሰማውን ተሰናባቹን የኬንያ ፕሬዝዳንት ኡሁሩ ኬንያታንም እንደሚያገኙ በኬንያ የዩናይትድ ስቴትስ አምባሳደር የሆኑት ሜግ ዋይትማን ተናግረዋል። አዲስ ተመረጡ ፕሬዝዳንት ዊሊያም ሩቶ የኬንያታ ምክትል ፕሬዝዳንት ቢሆኑም ከአመት በፊት በሁለቱ መካከል ቅራኔ በመፈጠሩ ኬንያታ በምርጫው ድጋፋቸውን የሰጡት የረጅም ጊዜ ተቀናቃኛቸው ለነበሩት ራይላ ኦዲንጋ ነው። ኦዲንጋ ምርጫውን ተከትሎ ባደረጉት ንግግር የምርጫውን ውጤት እንደማይቀበሉትና ህገ መንግስታዊና ሌሎች ህጋዊ አማራጮችን እየተመለከቱ መሆኑን ገልጸዋል። ጉዳዩን ወደ ጠቅላይ ፍርድ ቤት ለመውሰድ የምርጫው ውጤቱ ይፋ ከተደረገበት ቀን አንስቶ ባለው አንድ ሳምንት ጊዜ ውስጥ ክስ መመስረት ያለባቸው ሲሆን ፍርድ ቤቱ በ14 ቀናት ውስጥ ብይን ይሰጣል። ያስከሚሆን ግን ኦዲንጋ ደጋፊዎቻቸው ተረጋግተው እንዲጠብቁም አሳስበዋል። የኬንያ የምርጫ ኮሚሽን ሰኞ ዕለት ውጤቱን ይፋ ከማድረጉ ጥቂት ደቂቃዎች ቀደም ብሎ ኮሚሽነሮቹ በመጥፎ ተግባር ተወነጃጅለው በተፈጠረ ትርምስ በይፋ ተከፋፍለዋል። የሰኞውን የምርጫ ውጤት የተቃወሙትን 4 ኮሚሽነሮች ኬንያታ ሹመት የሰጧቸው ባለፈው ዓመት ነበር። የአሜሪካ ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አባላትን ያካተተው ልዑካን ቡድን ከኬንያ ቀደም ብሎ ኬፕ ቨርዲንና ሞዛምቢክን የጎበኘ ሲሆን ወደ ሩዋንዳም አቅንቶ ከኮንጎ ጋር ስላለው ውጥረትና የመብት ጥሰቶች ዙሪያ እንደሚነጋገሩ ይጠበቃል።
የዝንጀሮ ፈንጣጣ በፍጥነት እየተዛመተ ያለበት ምክንያት የቫይረሱ ዘረመል ተለውጦ እንደሆነ ለማወቅ ጥናት እየተካሄደ መሆኑን የዓለም የጤና ድርጅት አስታወቀ። የዝንጀሮ ፈንጣጣ ቫይረስ በብዛት እንደሚታይባቸው አካባቢዎች የኮንጎ ተፋሰስ ዝርያና የምዕራብ አፍሪካው ዝርያ ተብሎ የነበረ ቢሆንም የአካባቢዎቹ ዝና ከመጥፎ ነገር ጋር እንዳይቆራኝ በማሰብ የዓለም የጤና ድርጅት ዝርያ 1 እና ዝርያ 2 ብሎ ባለፈው አርብ ሰይሟቸዋል። ዝርያ 2 ቫይረስ 2 ንዑስ አይነቶች እንዳሉትና በዓለም ዙሪያ እየተዛመቱ ያሉትም እነሱ መሆናቸውን ድርጅቱ አክሎ ተቆሟል። የዝንጀሮ ፈንጣጣ ወይም ማንኪ ፖክስ ካለፈው ግንቦት ጀምሮ ከተለመዱትና በብዛት ከሚታይባቸው የአፍሪካ አካባቢዎች ውጪ እየተዛመተ ሲሆን የዓለም የጤና ድርጅት አጣዳፊ ዓለም አቀፍ የጤና ስጋት ብሎ ባለፈው ሐምሌ 17 ቀን አውጆታል። የዝንጀሮ ፈንጣጣ በ92 ሀገሮች ውስጥ ከ35000 በላይ ሰው አዳርሶ 12 ሰው መግደሉን WHO ጠቁሞ የቫይረሱ አዳዲስ ተጋላጮች በሙሉ ማለት በሚያስችል ሁኔታ ሪፖርት የተደረጉለት ከአውሮፓና ከአሜሪካ ንፍቀ ክበብ መሆኑንም አስታውቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽና የቱርክ ፕሬዝዳንት ረቼፕ ታይፕ ኤርዶዋን ዛሬ ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ምዕራባዊቱ ልቪቭ ከተማ ውስጥ ተገናኝተው እንደሚወያዩ ይጠበቃል። ውይይታቸው በዓለም አቀፉ የምግብ ቀውስ፣ በኒውክሌር ኃይል ማመንጫ ጣቢያ ላይ ስለተደቀኑ አደጋዎችና ሩሲያ እያካሄደች ያለችው ጦርነት ሊቆም በሚችልባቸው ሁኔታዎች ዙሪያ እንደሚያተኩር ተነግሯል። ዓለም አቀፉን የምግብ ቀውስ ለማቃለል ጥረቱ የቀጠለ ሲሆን የመንግስታቱ ድርጅትና ቱርክ ባሸማገሉት ስምምነት መሰረት ካለፈው ሐምሌ 25 ጀምሮ 24 መርከቦች እህል እየጫኑ ከዩክሬን መውጣታቸው ተገልጿል። ጉቴሬሽ ነገ አርብ ኦዴሳ ወደብን እንደሚጎበኙና ቅዳሜ ደግሞ ወደ ኢስታንቡል እንደሚጓዙ በዚያም ከዩክሬን እህል የሚጓጓዝበትን ስርዓት የሚቆጣጠረውን የጋራ ቅንጅት ማዕከል እንደሚጎበኙ ታውቋል። ይህ በዚህ እንዳለ በሩሲያ በተያዘችው ክሬሚያ ልሳነ ምድር ባለፈው ሳምንት በተከታታይ የደረሱትን የቦምብ ፍንዳታዎች ኃይሎቻችን ያወጡት አዲስ የውጊያ ስልት አካል ነው ሲሉ አንድ የዩክሬን ባለስልጣን ተናገሩ። ሩሲያ ጥቃቶቹን አሻጥር ብላ አውግዛለች። ስማቸው ያልተገለጸ አንድ የዩክሬን ባለስልጣን ለዋሽንግተን ፖስት ጋዜጣ በሰጡት ቃል ክራይሚያ ላይ ጥቃቱን ያደረሱት ልዩ ኃይሎቻችን ናቸው ሲሉ ተናግረዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ባለፈው ሳምንት ክሬሚያ በሚገኘው የሩሲያ የአየር ኃይል ሰፈር ላይ ከተፈጸመውና ዘጠኝ የጦር ጀቶችን ካወደመው ጥቃት በኋላ ባደረጉት ንግግር ጦርነቱ ክሬሚያ ላይ ተጀምሯል፣ ክሬሚያን ነጻ በማውጣት ይጠናቀቃል ብለው ነበር። አፍጋኒስታን ዋና ከተማ ካቡል ውስጥ በአንድ መስጊድ ላይ ሌሊቱን በተጣለ የቦምብ ጥቃት የተገደሉት ሰዎች ቁጥር በትንሹ 21 መድረሱን የታሊባን ባለስልጣናት ተናገሩ። ሌሎች 33 ሰዎች መቁሰላቸውን የካቡል ፖሊስ ቃል አቀባይ ለቪኦኤ ገልጸዋል። ኃይለኛው የቦምብ ፍንዳታ የደረሰው የምሽት ጸሎት እየተካሄደ ሳለ እንደነበረ የዓይን ምስክሮችና ፖሊስ ያመለከቱ ሲሆን ከተገደሉት መካከል ጸሎቱን ይመሩ የነበሩት ታዋቂ የሱፊ እስልምና ሊቅ አሚር መሐመድ ካቡሊ እንደሚገኙበት ነው የተጠቆመው። የታሊባን መሪዎች የሽብር ጥቃቶችን ለመከላከል ተጨባጭ እርምጃ እንዲወስዱና ተጠያቂዎቹን ሕግ ፊት እንዲያቀርቡ የተባበሩት መንግስታት ድርጅት የአፍጋኒስታን ድጋፍ ተልእኮ ጠይቋል። እስካሁን ለጥቃቱ ኃላፊ ነኝ ያለ የለም። ይሁን እንጂ ወትሮም የሱፊ አስተሳሰብን የሚያወግዘው ራሱን የእስልምና መንግስት ብሎ የሚጠራው ቡድን ድርጊት ሳይሆን አይቀርም ተብሎ መጠርጠሩ ተዘግቧል። በመጨረሻም ህንድ ውስጥ አንዲት ሴትን በቡድን በመድፈርና በግድያ ወንጀል እድሜ ይፍታህ ቅጣት የተፈረደባቸው 11 ወንዶች መለቀቃቸው ተቃውሞ አስነስቷል። በሰዎቹ የመድፈር ወንጀል የተፈጸመባት ሴት መለቀቃቸው በፍትህ ስርዓቱ እምነት እንዳይኖራት ያደረገ መሆኑን ገልጻ መንግስት ውሳኔውን ይቀልብስ ብላ ጠይቃለች። 11ዱ ወንዶች የእስራት ዘመን ምህረት እንዲደረግላቸው ያቀረቡትን ማመልከቻ ተቀብሎ የጉጅራት መንግስት ሰኞ ዕለት ለቋቸዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጆ ይታየን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ ነሐሴ 12 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። እንድትከታተሉ በድጋሚ እንጋብዛለን። አሁን ቀዳሚ ወደሚሆነው የዕለቱ አብይ ርዕስ እንለፍ። ከሰሜን ኢትዮጵያ ጦርነት በኋላ የትግራይ ኃይሎች ወታደራዊ ኮማንድ የሚል ስያሜ ያለውና ትግራይ ክልልን በማስተዳደር ላይ የሚገኘው አካል ባወጣው መግለጫ ለሰብአዊነት ሲባል ከኢትዮጵያ መንግስት ጋር የተደረገውን የተናጠል ተኩስ ማቆም ስምምነት የኢትዮጵያ መከላከያ ሰራዊት ጥሶታል ሲል አስታወቀ። ሰኞ ነሐሴ 9 2014 ዓ.ም የኢትዮጵያ መከላከያ ሰራዊት በትግራይ ሰራዊት ላይ ለአንድ ሰዓት የቆየ የከባድ ጦር መሳሪያ ድብደባ ፈጽሟል ሲል ክልሉ በመግለጫው ክስ አሰምቷል። በክልሉ የውጭ ግንኙነት እየተባለ የሚጠራው ጽህፈት ቤት ከፍተኛ አመራር ፕሮፌሰር ክንደያ ገብረ ሕይወት መግለጫውን በተመለከተ ለአሜሪካ ድምጽ በሰጡት ማብራሪያ የትግራይ ክልል ፍላጎት ችግሮች በሰላማዊ መንገድ እንዲፈቱ መሆኑን ገልጸው ነገር ግን ሁኔታዎች እልባት ማግኘት እንዳልቻሉ ተናግረዋል። በሌላ በኩል በትግራይ ክልል የተቋረጡ መሰረታዊ አገልግሎቶችን እንደገና ለማስጀመር የሚቻለው ሊያሰሩ የሚችሉ አስቻይ ሁኔታዎች ሲፈጠሩ መሆኑን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ተናግረዋል። ቢለኔ ይህን የተናገሩት ዛሬ ለውጭ መገናኛ ብዙሃን ዘጋቢዎች በሰጡት መግለጫ ነው። የኢትዮጵያ መከላከያ ሰራዊት ትንኮሳና ጥቃት እየፈጸመብን ነው በሚል በህወሓት የቀረበውንም ውንጀላ የፕሬስ ኃላፊዋ አጣጥለዋል። በዚህ ዙሪያ ሙሉጌታ አጽባሃ ከመቀሌና እስክንድር ፍሬው ከአዲስ አበባ ዘገባዎች ልከዋል። በቅድሚያ ወደ መቀሌ ሙሉጌታ።
በጉዳዩ ለአሜሪካ ድምጽ ማብራሪያ የሰጡ የክልሉ የውጭ ግንኙነት ጽህፈት ቤት ከፍተኛ አመራር ፕሮፌሰር ክንደያ ገብረሕይወት ላለፉት 6 ወራት ለሰብአዊነት ሲባል በተደረገ ግጭት የማቆም ስምምነት ለሰላም እድል ተሰጥቶት ቆይቷል ብለዋል።
ባለፉት 6 ወራት የተኩስ ድምጽ ቢቆምም በትግራይ ላይ ግን በየቀኑ ተኩስ አለ ማለት ነው። መድኃኒት አይገባም፣ የንግድ እንቅስቃሴ የሚባል የለም፣ ባንክ አይሰራም፣ ስልክ አይሰራም፣ ሁሉም ተዘግቶ የነበረበት ነው። እንግዲህ እኛ ለሰላም ያለን እንደ መንግስት እንደ ህዝብም ለሰላም ያለን ትርጉም ባለፉት 6 ወራትም የተደረገው የቶክስ ማቆም ስምምነትም አክብረን እስካሁን ቆይተናል ነው።
ሰኞ ነሐሴ 9 2014 ዓ.ም ምረት ተፈጽሟል ስለተባለው ድብደባም እንዲህ ይገልጻሉ።
ነሐሴ 9 ማለት ከዛ በፊትም ተወሰኑ ትንኮሳዎች አልነበሩም አይደለም፣ ግን ትልቅ መሆነ ስኬል ከጤና ሐሴ ከምዕራብ ትግራይ ሳይድ ታንክም መድፍም ሌሎች የቡድን መሳሪያዎችም የታጀበ መልኩ ለአንድ ሰዓት አካባቢ ከፍተኛ የሆነ ድብደባ ሲፈጸም ነበር ወደ የኛ ሰራዊት ወዳለበት አካባቢ ማለት ነው። ይህ እንግዲህ ኢፌክቲቭሊ የሚያሳየው ያው የቶክስ ማቀም ስምምነቱን ጥሰውታል ነው። በደንብ የተቀናጀ የከባድ መሳሪያ ቶክስ ነው የነበረው እና ሆን ተብሎ አዲስ አበባ ካለው አካል በደንብ ተዋረድ በትዕዛዝም የተሰጠ መሆኑ አረጋግጠናል።
አሁንም ችግሮች በሰላማዊ መንገድ እንዲፈታ ነው ፍላጎታችን ያሉት ፕሮፌሰር ክንደያ ትዕግስት ግን መጨረሻ አለው ሲሉ ነው የተናገሩት።
ህዝባችን በድዝ ሁኔታ እየተሰቃየ ለዘላለም ለማይቋረጥ ጊዜ ሊቀመጥ አይችልም። ስለዚህ ኃላፊነቱ መውሰድ የሚኖርበት በዚህ አሁን ወደ ጦርነት ቢገባ ኃላፊነት መውሰድ ያለበት አዲስ አበባ ያለው የጂኖሳይድ መንግስት ነው።
በአሁኑ ጊዜ ውጊያ ስለመኖሩ የተጠየቁት ፕሮፌሰር ክንደያ የተጀመረ ውጊያ የለም በማለት መልስ ሰጥተዋል። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለም።
አድማጮች ወደ አዲስ አበባ እንመለሳችሁ። በትግራይ ክልል የተቋረጡ መሰረታዊ አገልግሎቶችን እንደገና ለማስጀመር የሚቻለው ሊያሰሩ የሚችሉ አስቻይ ሁኔታዎች ሲፈጠሩ መሆኑን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ተናግረዋል። ቢለኔ ይህን የተናገሩት ዛሬ ለውጭ የመገናኛ ብዙሃን ዘጋቢዎች በሰጡት መግለጫ ነው። የኢትዮጵያ መከላከያ ሰራዊት ትንኮሳና ጥቃት እየፈጸመብን ነው በሚል በህወሓት የቀረበውንም ውንጀላ የፕሬስ ኃላፊዋ አጣጥለዋል። የህወሓት ቃል አቀባይ ጌታቸው ረዳ የኢትዮጵያ ፌዴራላዊ መንግስት መሰረታዊ አገልግሎቶችን ማስቀጠልን ጨምሮ ለሰላም ውይይት ምቹ ሁኔታ አልፈጠረም በማለት ወንጅለዋል። አቶ ጌታቸው በትዊተር ባሰፈሩት ጽሁፍ የፌዴራል መንግስቱ ለሰላም ፍላጎት የለውም በማለትም ተችተዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ግን መሰረታዊ አገልግሎቶችን መቀጠልና ማቋረጥ ከማዕከል በማብራና ማጥፊያ በቁልፍ የሚቆጣጠሩት አይነት ጉዳይ እንዳልሆነ በማስታወስ የራሱ አካሄድ እንዳለው ተናግረዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ለውጭ መገናኛ ብዙሃን የሰጡትን መግለጫ የተከታተለው እስክንድር ፍሬ ነው። ቀጥሎ ይቀርባል።
የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም መግለጫውን የሰጡት በፌዴራል መንግስትና በህወሓት መካከል ይካሄዳል የተባለውን የሰላም ውይይት አስመልክቶ ሁለቱ ወገኖች ያላቸው አተያይ የተለያየ መሆኑ እየተንጸባረቀ ባለበት ወቅት ነው። ቢለኔ እንዳሉት በኢትዮጵያ መንግስት የተቋቋመው የተደራዳሪ ቡድን ወይም የሰላም አብይ ኮሚቴ ያዘጋጀውና ለአፍሪካ ህብረት የሚላከው ምክረ ሐሳብ መንግስት የሰሜን ኢትዮጵያው ግጭት በሰላማዊ መንገድ እንዲፈታ ያለውን የቀጠለ ቁርጠኝነት ያሳያል። እሳቸው እንዳሉት ምክረ ሐሳቡ ሁለቱ ወገኖች በፍጥነት በቀጣዮቹ ሳምንታት ውስጥ የተኩስ አቁም ስምምነት እንዲፈራረሙ ይጠይቃል። የተኩስ አቁም ስምምነቱ ቀጣይነት ያለው የፖለቲካ ምክክር ለማድረግ መሰረት እንደሚጥልም ተናግረዋል። ጊዜ የሚወስዱ የፖለቲካና ሌሎች ውስብስብ ጉዳዮች በኢትዮጵያ አገራዊ የምክክር ኮሚሽን ሊታዩ እንደሚችሉም ምክረ ሐሳቡ ይጠቁማል። የሰላም ምክረ ሐሳቡ ታሳቢ ያደረጋቸው በሚል የገለጿቸው ነጥቦችም ነበሩ። የፕሬስ ክፍል ኃላፊዋ
It establishes that talks must be without any preconditions because Ethiopians in the Tigray region need not continue being prisoners of TPLF's own political interests.
የሰላም ውይይቱ ያለምንም ቅድመ ሁኔታ መጀመር እንዳለበት ያሰምራል። ምክንያቱም በትግራይ ክልል የሚገኙ ኢትዮጵያውያን የህወሓት የግል የፖለቲካ ፍላጎት እስረኞች ሆነው መቀጠል የለባቸውም። ህወሓት በትግራይ ክልል ያካሄደ የቀጠለውን የወጣቶች አስገድዶ ምልመላም ይገነዘባል። ህወሓት ሰብአዊ እርዳታ አስመስሎ በማስገባትና በሌሎችም መንገዶች መሳሪያ ማከማቸቱንም ይገነዘባል። ሌላ ግጭት ለመደገፍ በህገወጥ መንገድ ወደ ህወሓት እየገባ ያለውን የሀገር ውስጥና የውጭ ሀገር ገንዘብም ይገነዘባል። ሰብአዊ ድጋፍና ነዳጅ ከታለመላቸው ተጠቃሚዎች ይልቅ ለተዋጊዎች እንደሚሰጥም ይገነዘባል።
ይሄ ሁሉ ሲሆን ግን የመንግስት አቋም ሰላማዊ መፍትሄ ሆኖ መቆየቱን ነው የፕሬስ ኃላፊዋ ያብራሩት። ህወሓት ግን ፌደራል መንግስቱ ለሰላም ዝግጁ እንዳልሆነ በመግለጽ ላይ ነው። የድርጅቱ ቃል አቀባይ ጌታቸው ረዳ ትናንት በትዊተር ባሰፈሩት ጽሑፍ የኢትዮጵያ ፌደራል መንግስት መሰረታዊ አገልግሎቶችን ማስቀጠልን ጨምሮ ለሰላም ውይይት ምቹ ሁኔታ አልፈጠረም በማለት ወንጅለዋል። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ ቢለኔ ሲዩን በሰጡት ምላሽ መሰረታዊ አገልግሎቶችን መመለስ አስቻይ ሁኔታዎችን መፍጠር እንደሚጠይቅ ነው የገለጹት። መሰረታዊ አገልግሎቶችን መቀጠልና ማቋረጥ ከማዕከል በማብሪያና ማጥፊያ ቁልፍ የሚቆጣጠሩት አይነት ስራ እንዳልሆነ በማስተዋወስ የራሱ አካሄድ እንዳለው ተናግረዋል። አስቻይ ሁኔታ ማለት ግን ቅድመ ሁኔታ ማለት አይደለም በማለትም አብራርተዋል።
The government is not putting any conditions or preconditions for the restoration of services. Those are two separate items. What was stated yesterday is the peace committee
መንግስት መሰረታዊ አገልግሎቶችን ለመጀመር ምንም አይነት ቅድመ ሁኔታ ያስቀመጠ አይደለም። እነዚህ ሁለት የተለያዩ ነገሮች ናቸው። ትናንት በሰላም ኮሚቴው የተገለጸው ግጭቱን በሰላማዊ መንገድ ለመፍታት በሚካሄደው የሰላም ሂደት በተቻለ ፍጥነት ለመሳተፍ ያለውን ዝግጁነት ነው። ለዚያ የመጀመሪያው ነገር ደግሞ የሰላም ውይይቱ በሚቀጥሉት ሳምንታት ውስጥ በፍጥነት ይጀመርና የተኩስ አቁም ስምምነት ላይ ይደረስ የሚል ነው። የዚህ መነሻው ምንድነው? ባለፉት ሳምንታት በትግራይ የወጣቶች አስገድዶ ምልመላ እንደገና መቀጠሉን አይተናል። የጦርነት ነጋሪትም በስፋት እየተጎሰመ ነው። በህወሓት በኩልም ማስፈራሪያና ጦርነቱ ቀጥሏል። እኛ እያልን ያለነው የትግራይ ህዝብና አዋሳኞቹ የአማራና የአፋር ህዝቦች ሌላ እንደዚህ አይነት ግጭት ማስተናገድ አይችሉም። እናም በፍጥነት የተኩስ አቁም ስምምነት ላይ መደረስ አለበት። የመሰረታዊ አገልግሎቶች መጀመር ከዚህ ጋር የተያያዙ አይደለም። እናም የተቀመጠ ቅድመ ሁኔታ የለም። መሰረታዊ አገልግሎቶችን ከመመለስ አንጻር እያልን ያለነው የሚሰራና አስቻይ የሆነ ሁኔታ መኖር አለበት ነው።
የህወሓት ቃል አቀባይ አቶ ጌታቸው ረዳ አያይዘው ያቀረቡት ክስ የኢትዮጵያ ጦር በበርካታ ግንባሮች ትንኮሳ እየፈጸመብን ነው የሚል ነው። ከትግራይ ወታደራዊ ኮማንድ ፖስት በሚል ከመቀሌ የወጣ ሌላ መግለጫም የኢትዮጵያ ጦር የተናጥል የተኩስ አቁም ውሳኔውን መጣሱን በመጥቀስ ይከሳል። የኢትዮጵያ መከላከያ ሰራዊት ናሴ 9 ቀን 2014 ዓ.ም በምዕራብ አቅጣጫ ለአንድ ሰዓት ሙሉ ያልተቋረጠ ጥቃት ፈጽሟል በሚል ነው መግለጫው የከሰሰው። እንደ መግለጫው ለሰላማዊ መፍትሄ የነበረው ተስፋም እየተሟጠጠ ነው። ምዕራብ ትግራይን ነጻ ለማውጣትና የተፈናቀሉ ዜጎችን ወደ ቀያቸው ለመመለስ ኃይል ብቸኛ አማራጭ እንዲሆን እያደረጉ እንደሆነ ተገንዝበናል ይላል መግለጫው። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ሲዩም የህወሓትን ክስ አጣጥለዋል።
The Ethiopian government has demonstrated on several occasions the confidence building measures that it has taken to facilitate peace.
የኢትዮጵያ መንግስት ሰላምን ለማመቻቸትና ለግጭቱ ሰላማዊ መፍትሄ ለማስገኘት የሚረዳ አስቻይ ሁኔታ ለመፍጠር የወሰዳቸውን እርምጃዎች መተማመን የሚፈጥሩ እርምጃዎች በበርካታ አጋጣሚዎች አሳይቷል። እናም ከሌላው ወገን በተደጋጋሚ እየተሰማ ያለው ንግግርና ትርክት ከሰላማዊ አካሄድ ከማፈንገጫ ስልት ተለይቶ አይታይም። ነገር ግን በፌደራል መንግስቱ የተወሰነው በሰብአዊነት ላይ የተመሰረተ የተኩስ አቁም አሁንም እየተተገበረ ነው። ወደ ትግራይ ክልል እየገባ ያለውን የሰብአዊ ድጋፍ በተመለከተ መንግስት ከሚያወጣቸው መግለጫዎች ባለፈም በርካታ አጋሮችም ሰብአዊ ድጋፍ ያለምንም መስተጓጎል መቀሌ ድረስ እየደረሰ መሆኑን እያረጋገጡ እየመሰከሩ ነው። ለተጠቃሚዎች ከማድረስ አንጻር የሚታዩ ማነቆዎችን ግን ነግራችኋለሁ። ስለሆነም በእነዚህ የሰላም ውይይቶች ላለመሳተፍ ከመፈለግ የመጣ ማፈንገጥ ነው። መንግስት ለበርካታ ጊዜያት ሊሳተፍ ዝግጁ እንደሆነ ከገለጸበት የሰላም ሂደት
በፌደራል መንግስቱ የተወሰነው በሰባይነት ላይ የተመሰረተ የተኩስ አቁም አሁንም እየተተገበረ መሆኑንም ነው ቢለኔ የገለጹት። በኢትዮጵያ መንግስት የተቋቋመው የተደራዳሪዎች ቡድን ወይም የሰላም አማራጭ አቢ ኮሚቴ ትናንት ይፋ ያደረገውንና ለአፍሪካ ህብረት የላከውን ምክረ ሐሳብ በማስተዋወስም መንግስት በየትኛውም ጊዜና ቦታ የሰላም ውይይት ለማድረግ ዝግጁ መሆኑን አረጋግጠዋል። ህወሓት እስካሁን ተደራዳሪ ቡድኑን ይፋ አላደረገም። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ከሁለት ሳምንታት በፊት ባወጣው መግለጫ ህወሓት ልክ እንደ ኢትዮጵያ መንግስት ሁሉ የተደራዳሪ ቡድኑን ይፋ እንዲያደርግ አሳስቧል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችኋቸው ሁለት ዘገባዎች የአብይ ርዕሳችን ነበሩ። አሁን የትንታኔው መጽሔት ይቀጥላል። ኢትዮጵያ ዶክተር ቴድሮስ አድሃኖም በትግራይ ጉዳይ ላይ የሰጡት አስተያየት ስነ ምግባር የጎደለው ነው አለች። በትግራይ ክልል ያለው ሁኔታ በዓለም አስከፊው ሰው ሰራሽ ሰብአዊ ቀውስ ነው። ጉዳዩ ትኩረት ያላገኘው በትግራይ ባሉ ሰዎች የቆዳ ቀለም ምክንያት ነው ሲሉ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ትላንት መናገራቸው ስነ ምግባር የጎደለውና ቦታው ካለው ከፍተኛ ደረጃ አንጻር የማይመጥን ነው ስትል ኢትዮጵያ ዛሬ መልስ ሰጥታለች። የአሜሪካ ድምጽ ሊሳ ሽሌን ከጄኔቫ እንዲሁም አሶሲየትድ ፕሬስ ከናይሮቢ የላኩትን ዘገባ ጨምቆ እንግዱ ወልዴ እንደሚከተል ያቀርባል።
የዓለም ጤና ድርጅት ኃላፊ እንዳሉት በትግራይ የሚኖሩ ከ6 ሚሊዮን በላይ ሰዎች በኢትዮጵያና በኤርትራ 2 ዓመት ለሚጠጋ ጊዜ ከበባ ውስጥ ቆይተዋል። ትግራይ ከውጭው ዓለም ተገልላ እንደ ኤሌክትሪክና ባንክ አገልግሎቶች በሌሉበትና መጠነኛ ነዳጅ ብቻ በሚሰጥበት ሁኔታ ውስጥ ትገኛለች ብለዋል። ዶክተር ቴድሮስ ትናንት እንደተናገሩት ዓለም በቂ ትኩረት ያልሰጠው በትግራይ ባሉ ሰዎች የቆዳ ቀለም ምክንያት ሊሆን ይችላል ብለዋል።
Nowhere in the world you would see this level of cruelty.
ዓለምንም ማጋነን በትግራይ ያለው ሰብአዊ ቀውስ በዩክሬን ካለው ይበልጣል። ከብዙ ወራት በፊት ምናልባትም ምክንያቱ በትግራይ ያሉ ሰዎች የቆዳ ቀለም ሊሆን ይችላል ብዬ ነበር። ይህ በአሁን ወቅት ባለም የሚታይ አስከፊ ቀውስ ነው። እኔ ከትግራይ ነኝ። ይህንም ለው ግን ከትግራይ ስለሆንኩ አይደለም። ይህ እውነታው ነው።
ዶክተር ቴድሮስ በትግራይ ክልል ያለው ሁኔታ በዓለም አስከፊው ሰው ሰራሽ ሰብአዊ ቀውስ ነው። ጉዳዩ ትኩረት ያላገኘውም በትግራይ ባሉ ሰዎች የቆዳ ቀለም ምክንያት ሊሆን ይችላል ማለታቸው ስነ ምግባር የጎደለውና ቦታው ካለው ከፍተኛ ደረጃ አንጻር የማይመጥን ነው ሲሉ የኢትዮጵያው ጠቅላይ ሚኒስትር ቃል አቀባይ መልስ ሰጥተዋል። ቃል አቀባይዋ ቢለኔ ስዩም እንዳሉት የትግራይ ተወላጅ የሆኑት ዶክተር ቴድሮስ በዚህ መልክ ለመናገር ከፈለጉ ከያዙት ቦታ መልቀቅ አለባቸው። ባለፈው መጋቢት በኢትዮጵያ መንግስትና በትግራይ በሚገኙት አማጺ ኃይሎች መካከል ጦርነቱን ጋብ ለማድረግ ስምምነት ከተደረሰ በኋላ በአስቸጋሪ ሁኔታ ውስጥ ወዳለችው ትግራይ ምግብና መድኃኒት በጥቂቱ እየደረሰ ነው ሲሉ ዶክተር ቴድሮስ አድሃኖም አክለው ተናግረዋል። ህዝቡ እንደ ወባ፣ አንትራክስና ኮሌራ በመሳሰሉ በሽታዎች ለተደጋጋሚ ወረርሽኝ ተጋልጧል ብለዋል ኃላፊው። የባንክ አገልግሎትን ጨምሮ ሌሎች መሰረታዊ አገልግሎቶች መመለስ በትግራይ በኩል አሁንም ቁልፍ ጥያቄ ነው። ካላቀባ ቢለኔ ስዩም እንዳሉት ግን እነዚህን መሰረታዊ አገልግሎቶች ለመመለስ ስራ ማሰራት የሚችሉ ሁኔታዎች መኖር አለባቸው። ይህም አገልግሎቶቹን የመመለስ ስራውን የሚያከናውኑትን ሰዎች የደህንነት ማስተማማኛ መስጠትን ይጨምራል ብለዋል። ቢለኔ በተጨማሪም መንግስት ያቀረበውንና በመጪው ሳምንታት ስለሚኖሩ የሰላም ንግግሮች አንስተው ንግግሮቹ ካለምንም ቅድመ ሁኔታ መካሄድ አለባቸው ብለዋል። የሰላም ንግግር ላለማድረግ ምክንያት ይፈልጋሉ ሲሉ ቃል አቀባይዋ የትግራይን መሪዎች ከሰዋል። በቅርቡ የትግራይ ኃይሎች አዲስ ጥቃት ተከፍቶብናል ማለታቸውንም ከሰላም ሂደቱ የማስቀየሻ ዘዴ ነው ብለዋል ቢለኔ በጋዜጣዊ መግለጫቸው። የ57 ዓመቱ ቴድሮስ አድሃኖም ለትግራይ ግጭት ገለልተኛ ተመልካች አይደሉም። ትውልዳቸው ከትግራይ ሲሆን በ1990ዎቹ የክልሉ ጤና ቢሮ ኃላፊ በመሆን ሰርተዋል። ከዛም ከ10 ዓመታት በላይ በኢትዮጵያ መንግስት ውስጥ ሲሰሩ ቆይተዋል። መጀመሪያ የጤና ጥበቃ ሚኒስትር፣ በኋላም የውጭ ጉዳይ ሚኒስትር ሆነው ሰርተዋል። ዶክተር ቴድሮስ በትግራይ ያለውን ግጭት በተመለከተ የሰላም ንግግር እየተካሄደ መሆኑን አንስተዋል። ነገር ግን እርሳቸው እንደሚሉት ባደጉት ሀገራት ያሉ ሀያላን ሀገሮች ያላቸውን ተጽዕኖ ባለመጠቀማቸው ውጤታማ ሊሆን አልቻለም። ዶክተር ቴድሮስ እንዳሉት ሁሉም አይኖች በዩክሬን ባለው አሳዛኝ ሁኔታ ላይ በመተከላቸው በትግራይ ያለው ችግር ትኩረት አላገኘም።
The humanitarian crisis in Tigray is more than Ukraine, without any exaggeration.
መንግስት 6 ሚሊዮን የሚሆን የራሱን ህዝብ መሰረታዊ አገልግሎት በመንፈግ ከ21 ወራት በላይ በጭካኔ ሲቀጣ የትም አለማታዩም።
የጤና ድርጅቱ ኃላፊ የኢትዮጵያ መንግስት በትግራይ ያለውን ግጭት በሰላም እንዲፈታ ጠይቀዋል። መንግስት ይህን ለማድረግ አቅሙ አለው፣ ኳሷን በመንግስት እጅ ትገኛለች ብለዋል። በሌላ በኩል ደግሞ የሩሲያ መንግስት ሰላምን በመምረጥ በዩክሬን ያለውን ጦርነት እንዲያቆም ዶክተር ቴድሮስ ጠይቀዋል። እንደ እርሳቸው እምነት የሩሲያም ሆነ የኢትዮጵያ መንግስታት ሰላምን ከመረጡ ሰላምን ማስፈን ይችላሉ። የኢትዮጵያ መንግስት በማንኛውም ቦታና ጊዜ ከአማጽያኑ ጋር ንግግር ለማድረግ ፍላጎት እንዳለው ሲገልጽ ቆይቷል። ነገር ግን ንግግሩ በአፍሪካ ህብረት ሸምጋይነት እንዲካሄድ ይፈልጋል። የትግራይ ኃይሎች ደግሞ አደራዳሪው የስልጣን ዘመናቸውን እያገባደዱ ያሉት የኬንያው ፕሬዚደንት ኡሁሩ ኬንያታ እንዲሆኑ ፍላጎታቸው ነው። በአሜሪካ ድጋፍ የኬንያው ፕሬዝደንት ሸምጋይ ለሞን የሚያደርጉትን ጥረት አለመቀበሉን ለማሳየትም ዊሊያም ሩቶ በኬንያ ፕሬዝደንት ሆነው በተመረጡ ደቂቃዎች ውስጥ የኢትዮጵያ መንግስት የእንኳን ደስ አለዎት መልእክት አስተላልፏል። በኬንያው ምርጫ ኡሁሩ ኬንያታ ምክትላቸው ሆነው የሚያገለግሉትን ዊሊያም ሩቶን አልደገፉም። ድጋፋቸውን በምርጫው ለተሸነፉትና ውጤቱንም ባለመቀበል ወደ ፍርድ ቤት ላመሩት ራይላ ኦዲንጋ አድርገው ነበር።
ወደ ተከታዩ ዘገባ ስናልፍ ደግሞ ደቡብ ክልል የሚገኙ 6 ዞኖችና 5 ልዩ ወረዳዎች በጋራ አንድ ክልል ለመመስረት ለኢትዮጵያ ፌዴሬሽን ምክር ቤት ያቀረቡት ጥያቄ ተቀባይነት በማግኘቱ ደቡብ ኢትዮጵያ ህዝቦች የተሰኘ ክልል እንዲቋቋም ተወሰነ። በሌላ በኩል ተቀራራቢ ዞኖች በአንድነት እንዲደራጁ መንግስት ያቀረበውን ምክረ ሐሳብ ያልተቀበለው ጉራጌ ዞንን ጨምሮ በደቡብ ክልል ስር የሚገኙ ቀሪ 5 ዞኖችና 1 ልዩ ወረዳ የደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በሚል አንድ ክልል ሆነው እንዲቀጥሉ ተወስኗል። የተለያዩ ገደቦች የተጣለበት ጉራጌ ዞን ከዛሬ ጀምሮ በኮማንድ ፖስት ስር እንዲቆይም ተብሏል። ዮናታን ዘብዲዮስ ዝርዝር አለው።
የፌዴሬሽን ምክር ቤት በአካሄደው አስቸኳይ ጉባኤም ሰሞኑን ሲያከራክር በቆየው የክልልነት ጥያቄ ላይ ውሳኔ መስጠቱን የፌዴሬሽኑ የኮሚኒኬሽን ዳይሬክተር አቶ ተፈሪ በዳዳ ለአሜሪካ ድምፅ ተናግሯል። በሶስት ወር ጊዜ ውስጥ ህዝበ ውሳኔ አካሂዶም ክልሉን እንዲያደራጅ ውሳኔው ለምርጫ ቦርድ እንዲተላለፍ መባሉን አቶ ተፈሪ ተናግሯል።
በሁለተኛ አስቸኳይ ስብሰባው በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ይኖሩ የነበሩ የስድስት ዞኖችና የአምስት ልዩ ወረዳዎችን የብሔር ብሔረሰቦችና ህዝቦች በአንድ ላይ የሚከልል ወይም በአንድ ክልል የሚደራጅ የሚል አቤቱታ ለፌዴሬሽን ምክር ቤት አቅርቦ ነበረ። ይህንን የቀረበለትን አቤቱታ ዛሬ የፌዴሬሽን ምክር ቤት ከመረመረ በኋላ ህዝብ ውሳኔ እንዲካሄድ ውሳኔ አሳልፎ ለምርጫ ቦርድ አስተላልፈዋል። እነኚህ በአዲስ ክልል የሚደራጁት ዞኖች አንደኛ የጌዲዮን፣ የወላይታ፣ የጋሞ፣ የጎፋ፣ የኮንሶ እና የደቡብ ኦሞ ዞኖች እንደዚሁም የቡርጂ፣ አማሮ፣ ደራሼ፣ ባስኬቶ እና የአሌ ልዩ ወረዳዎች በጋራ አብሮነትን እና አንድነትን በሚያጠናክር መልኩ ክልል ለመመስረት ያቀረቡት ጥያቄ ያው ይሁንታ አግኝተዋል ማለት ነው።
አዲስ የሚመሰረተው ክልልም የደቡብ ኢትዮጵያ ህዝቦች ክልል እንዲባል መወሰኑን ገልጿል። አቶ ተፈሪ እንዳሉት ህዝበ ውሳኔ ተካሂዶም ክልሉ የሚመሰረት ከሆነ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የደቡብ ብሔር ብሔረሰቦችና ህዝቦች ክልል ተከፍሎ ከሲዳማና ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቀጥሎ ሶስተኛው አዲስ ክልል ይሆናል። ቀሪዎቹ 5 ዞኖችና 1 ልዩ ወረዳ ባሉበት እንዲቀጥሉ ተወስኗል ብሏል።
ነባሩ ክልል ማለት የሀዲያ ዞን፣ የአላባ ዞን፣ የከምባታና ጠምባሮ ዞን፣ የስልጤ ዞን፣ የጉራጌ ዞን እና የየን ልዩ ወረዳ በነበሩ የደቡብ ብሔር ብሔረሰቦችና ህዝቦች ክልል በአንድ ላይ የሚቀጥሉ ይሆናል።
በወራቤ ዩኒቨርሲቲ የህግ ትምህርት ክፍል ዲሬክተርና መምህር ነስሬ ኢሳም ፌዴሬሽን ምክር ቤቱ የወሰነ ውሳኔ መንግስት ክልሉን በሁለት ከፍሎ በአዳዲስ ክልሎች ለማደራጀት ያቀረበውን የውሳኔ ሀሳብ ያስፈጸመ ነው ብሏል።
ከአደረጃጀት ጥያቄ ጋር በተያያዘ ስልጣን አለው የፌዴሬሽን ምክር ቤት ነው። በዚህ ጉዳይ ላይ በክላስተር እንደራጃለን ብለው ያቀረቡ አሉ። እነዛን ተቀብሎ ያጸደቀበት አግባብ ቋሚ ኮሚቴው በዚህ ጉዳይ ላይ እውቀት ያላቸው ናቸው። በስራ ጉዳይ፣ በጥናትና ምርምር ጉዳይ አግኝቻቸዋለሁ። ሰዎችም የተሻለ ልምድ ያላቸው ናቸው። ስለዚህ በክላስተር እንደራጃለን ብሎ የምክር ቤቶቻቸው ያጸደቁትን ተቀብሎ ማጽደቁ እና ይሄ ክልል 7 የሚባለው ስልጤ፣ ሀዲያ፣ ከምባታ ያለበት ደግሞ በዛው በደቡብ ክልል ይቀጥላል። ኢንሴንስ በአዲሱ ክላስተር ያው ዞሮ ዞሮ የሚቀሩ ነገሮች አሉ። በዛ ይቀጥላል ብሎ መወሰኑ ህገ መንግስታዊ ነው በእኔ እምነት።
የክልሉ ገዢ ፓርቲ ብልጽግና በደቡብ ክልል የሚገኙ ዞኖችና ልዩ ወረዳዎችን በሁለት ከፍሎ እንዲደራጁ ያቀረበውን የውሳኔ ሀሳብ 10 ዞኖችና 6 ልዩ ወረዳዎች ተቀብለው በየምክር ቤቶቻቸው ያጸደቁት ከሶስት ሳምንታት በፊት ነበር። ምክር ቤቶቹ ውሳኔያቸውን ለፌዴሬሽን ምክር ቤት በደብዳቤም እስከ ሐምሌ 28 2014 ዓ.ም ማስገባታቸውም ተናግሯል። የጉራጌ ዞን ምክር ቤት በአብላጫ ድምፅ ውድቅ ያደረገው ይህንኑ ውሳኔም በጉራጌ ዞን የሚገኙ ብሔረሰቦች ደግሞ ከሌሎች ዞኖች ጋር ለመደራጀት መወሰናቸውን በየግላቸው ለፌዴሬሽን ምክር ቤት አስገብተዋል። ይህንን በተመለከተ ሌላ ውሳኔ ይኖር ይሆን ተብሎ የተጠየቁት የፌዴሬሽን ምክር ቤቱ የኮሚኒኬሽን ዳይሬክተር አቶ ተፈሪም
ከዚህ በኋላ ሌላ ውሳኔ ይኖረውም በዚህ ነው ውሳኔ የሚቀጥለው። ምክንያቱም የኢፌዴሪ ፌዴሬሽን ምክር ቤት የዚህ የክልል አደራጀት ጥያቄ ከ2001 ጀምሮ ህዝቦች ከዞኖች እና የተለያዩ አካላት ጥያቄ ካቀረቡ በኋላ ይህንን ጥያቄ ተቀብሎ የተለያዩ ኮሚቴ ተዋቅሮ እንደዚህም ደግሞ አጥኒ ቡድን ተደራጅቶ ምሁራኖች፣ አመራሮች፣ ህዝብን እያሳተፈ መድረክ ተዘጋጅቶ በቂ ውይይትና እንደዚሁም ደግሞ በቂ ክርክር ከተደረገበት በኋላ የአሁኑ ውሳኔ ላይ ተደርሷል። ስለዚህ ከደቡብ ብሔር ብሔረሰቦችና ህዝቦች ክልል አዲስ ክልል ይመሰረታል። የቀረው እንዳለ በአንድ ላይ ይቀጥላል ማለት ነው።
በወራቤ ዩኒቨርሲቲ የህግ ትምህርት ክፍል ዲሬክተርና መምህሩ አቶ ነስሩ ኢሳ ግን ከህዝብ ጋር መመካከርና ህገ መንግስትን መሰረት ያደረገ ውሳኔ መስጠት እንደሚያስፈልግ ገልጿል።
በዚህ ክላስተር ቢደራጁ ተብሎ አማራጭ ሀሳብ ያቀረበባቸው ናቸው የቀሩት። ዞሮ ዞሮ ስያሜው የቀድሞ ደቡብ ክልል ይቀጥላሉ ማለት ለጊዜው ሀዋሳ ሊሆን ይችላል ማለት ነው። ክላስተሩ ጉዳይ ጉራጌ ዞን ጋር ተያይዞ የተነሳው ነገር መፍትሄ እስከሚያገኝ ድረስ ማለት ነው። ምክር ቤቶች ኦልሬዲ ወስነዋል። የፌዴሬሽን ምክር ቤት በተነሱት ኢሹዎች ለምሳሌ ቀቤና፣ መስቃን፣ ማረቆ ያነሱ ጥያቄ አለ። አሁን እነዛ ጥያቄዎች ላይ የአደረጃጀት ጥያቄዎች ሊነሱ ይችላሉ። ለምሳሌ የልዩ ወረዳ ጥያቄ ሊነሳ ይችላል። ሌሎች ጥያቄዎች ተያይዘው ስለሚነሱ ይሰጠንም ብለው ያቀረቡ ስለሆነ ምናልባት ከጉራጌ ዞንም ጋር ከህብረተሰቡ ጋር ይወያይና አንድ ህገ መንግስታዊ የሆነ መፍትሄ ያስቀምጣል የሚል ነገር ነው ያለኝ ለኔ።
የክልሉ ኮማንድ ፖስት አስቸኳይ ጉባኤም በማድረግ ከዛሬ ጀምሮ ላልተወሰነ ጊዜ በጉራጌ ዞን በማንኛውም ቦታ ማንኛውም አይነት መንግስታውም ሆነ መንግስታዊ ያልሆኑ ስብሰባዎች እንዳይካሄዱ ከልክሏል። በመንግስት የሥራ ሰዓት የቢሮ ኃላፊም ሆነም ባለሙያዎች ከቢሮ ውጪ መሆን፣ የንግድ ሱቆችና ተቋማትን ያለ ምክንያት መዝጋት፣ ማንኛውም ሰልፍና መሰል እንቅስቃሴዎችን ማግዷል። የሞተር ሳይክል እስከ ምሽቱ 1 ሰዓት ድረስ ብቻ፣ ባለ 3 ጎማ ባጃጅ ደግሞ እስከ ምሽቱ 2 ሰዓት ድረስ ብቻ እንዲንቀሳቀሱና አገልግሎት እንዲሰጡ መወሰኑና ክልክላውን በሚተላለፉ አካላት ላይ ኮማንድ ፖስቱ እርምጃ እንደሚወስድ አሳስቧል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ስርጭታችን እንደቀጠለ ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ወደ ጎንደር ይወስደናል። ትውልድ ቀያቸው ወደ ከወላጆቻቸው ቤት ከትውልድ ቀያቸው ርቀው ትምህርታቸውን ለመማር የሚመጡ አፍላ ወጣቶች በጎንደር ዩኒቨርሲቲና በከተማው ነዋሪ ዘንድ የባይተዋርነት ስሜታቸውን የሚያጠፉበት ዘዴ ተዘጋጅቷል። ዘርንም ሃይማኖትንም እንዲሁም ቀለምን ያላማከለ በባዕድነት ግን ደግሞ ከደም የወፈረ ጠንካራ የዝምድና ትስስር ይመሰረታል በቃል ኪዳን ቤተሰብ። የጎንደር ዩኒቨርሲቲ በ2012 ዓ ም ከተለያዩ የሀገሪቱ ክፍሎች ለትምህርት ወደ ዩኒቨርሲቲው የሚመጡ ተማሪዎችን ከከተማው ነዋሪ ጋር በዚህ በቃል ኪዳን ቤተሰብ በማስተሳሰር የኢትዮጵያዊነት ስሜት በትውልዱ ዘንድ እየዘራ እንደሆነ የዩኒቨርሲቲው ማህበረሰብና የከተማዋ ነዋሪዎች ይናገራሉ። አስቴር ምስጋናው በቦታው ተገኝታ ያሰናዳችው ቀጥሎ ይቀርባል።
ተማሪ እጹብ ድንቅ ገዛኸኝ በጎንደር ዩኒቨርሲቲ በሕክምና ሳይንስ የሁለተኛ ዓመት ተማሪ ናት። የመጣችውም ከደቡብ ብሔር ብሔረሰቦችና ሕዝቦች ክልል ከደቡብ ኦሞ ዞን ጅንካ ወረዳ ነው። በምትማርበት የጎንደር ከተማ የቃል ኪዳን ቤተሰብ አላት። እናትና አባቷ ደግሞ የሀገር ሽማግሌው አቶ ባዩ በዛብህና ወይዘሮ ዘርፊያሪያ ናቸው። አቶ ባዩ የጎንደር ከተማ የሰላምና ልማት ሸንጎ ማህበር ሊቀመንበር ናቸው። በተጨማሪም የጎንደር ዩኒቨርሲቲ የቦርድ አባል።
የጎሳ የብሔረሰብ የሃይማኖት ሽኩቻ በተማሪው መሀል እንዲኖርና ትምህርት እንዲስተጓጎል ውከት በአገሪቱ እንዲስፋፋ የሚል ከባድ ነውጥ ነበር በአካባቢያችን በኢትዮጵያ በሙሉ እና ያኔ እኔ ከጓደኞች ከሰላምና ልማት ሸንጎ አባላት ጋር ሆነን በጎንደር ዩኒቨርሲቲ ተገኝተን ተማሪውን በማረጋጋት ላይ እንዳለን ይሄን ነገር ማድረግ አለብን ብለን ተነሳን። ከዩኒቨርሲቲ ፕሬዚደንት ዶክተር አስራት ጋር ተነጋገር እናደርገዋለን ብለን ተነሳን። ጀመር ነው ከአውሮፕላን ስንወርድ ተገናኘን በአንድ መኪና ስንመጣ ከየት መጥተሽ ነው ስላት ከጅንካ ወላጅ እናት አባት ወንድም ተከትሎሻል አልኳት። አልተከተለኝም አለች። አሁን ከዛሬ ጀምሮ አባትሽ ነኝ እኔ የኛ ቤተሰብ ነሽ በቃ እንደ ልጆቼ ነው ማይሽ ለነሱ እቺ ልጅ የኔ ልጅ ናት እንድታውቁ ስልኬን ያዙ አድራሻዋ ቢከፋት ምን ቢላት ከኔ ነው ለኔ ነው የምትደውሉልኝ ይሄ ስልኬን አስይዤ ለሷም ስልኬን ሰጥቼ አስመዝግቢያት ሄድኩኝ።
እሱ ይሄ ቤት የእናት አባቷ ቤት መሆኑን አውቃ በበዓል ቀን የምትፈልገውን ጓደኛ ይዛ እንድትመጣ ወደ ቤተሰቦቿ ስትሄድ እሷም ጓደኞቿ የሚፈልጉትን ነገራቸውን እዚሁ አስቀምጠው ይሄዳሉ። እናቷም ህዛ ደውለው እንዴት ናችሁ እንኳን አደረሳችሁ ይላሉ። ቡና ሳይቀር ይልኩልናል የጅንካ ቡና።
እየፈራው እየመጣው ወላጅሽ እኔ ሆናለሁ ሲለኝ በጣም ነው ደስ ያለኝ። በአንዴ ነው የተተማመንኩት ማለት ነው። በጣም በቃ ደስ የሚል ቤተሰብ ነው ያገኘሁት። በጣም ነበር ደስ ያላቸው ቤተሰቦች ወላጅ እንዳገኘው ሲያውቁ።
አቶ ባዩ የእጹብን ወንድም ጨምሮ 3 የቃል ኪዳን ልጆች አላቸው። በጎንደር ዩኒቨርሲቲ መምህር እንዲሁም በቢዝነስና ልማት ምክትል ፕሬዚዳንት በዶክተር መሰረት ካሴ ቤትም ይሄው የሞቀ ቤተሰብ ተፈጥሯል። ከኦሮሚያ ክልል ቡሌ ሆራ የመጡት የ3ኛ ዓመት ተማሪዎች ሄለን ትዛዙና እህቷ ቤተሰብ ሆነዋል። እዚህ ቤተሰብ የተገነባው ስብዕና አሪያ እስከ መሆን የደረሰ ነው።
ያው በብዙ ጫና ውስጥ ትልቅ ደረጃ ላይ መድረስ እንደሚቻል እንዲያውቁ በእርግጥ ሰኞዋል ጀግን ከዚህ የሚበለጠ ሌላ ጫና ውስጥም ሆና በጣም ፐርፎርም እያደረገች ነው። ትናንት ከትና ዛሬ ስጠይቂያት የምትነግርሽ ነገር እዚህ ግቢ ውስጥ ሰቅዬ መቅረት የሚል ነገር ነው እና ይሄ በጣም በቃ የእውነት ለመናገር በጣም የሚያስደስት።
ተማሪ ማህሌት በዚህ ቤት ውስጥ የሴት ልጅን ጥንካሬ አይታለች። እርሷንም በዚሁ ስብዕና መገንባቷንም ትናገራለች።
ዋላ አባቴ ተምሯል እናቴ ግን ሳትማር ነው ያስተማረችኝ ያለችው። ምንም ስለ ትምህርት ብዙም እውቀት የላቸውም ግን መማር እንዳለብንና እንድንችል ያደርጉናል። ግን ፖዚሽን ወይ ሃይ ሌቭል ላይ መድረስ ምናምን እኛ እሷን እያየን ነው አሁን። ላይክ እሷ ሴት ናትና ቢያችን ፕሬዝዳንት ስለሆነች ላይክ የእሷን ደረጃ የእሷን ሌቭል እና ከእሷን በላይ ደግሞ መስራት እንደሚቻል ገነዘብና ውስጤ ፓወር እንዳለ የመስራት ኃይል እንዳለ ምናምን ገነዘብና የምችለውን ያክል እየሰራሁ ነው ያለሁት።
በዚሁ ቤት ውስጥ በአሁኑ ሰዓት 3 የቃል ኪዳን ልጆች አሉ። 4ኛዋ ባለፈው ዓመት ተመርቃለች። ዶክተር መሰረት ምረቃውን ሲያስታውሱ
እሷ የተመረቀች ቀን በጣም ደስ ብሎኝ ነበር። ቤተሰቦቿም ሲመጡ እዚህ ነው ያረፉት፣ እዚህ ነው ዝግጅት የሚያደረግንላቸው እና ያኔ በጣም በቃ ያስደሰተኝ ነገር ነው። አሁንም በጣም ቤተሰቦች ነን። በቃ እኔ አዲስ አበባ ከሄድኩኝ እነሱ ጋር ነው የማርፈው።
በምረቃው ዕለት ያልተገኙትና ይህንን ስጦታ የላኩ የተመራቂዋ አክስት መሆናቸውን የገለጹት ስጦታው ላይ ያሰፈሩት እንዲህ ይላል። ለአቶ አዱኛ ጌታቸው፣ ለዶክተር መሰረት ካሴ፣ ሳናውቃችሁ ወደድናችሁ፣ ከልብ አከበርናችሁ። ከእናንተ ሰው መሆንን ክርስትናንና ኢትዮጵያዊነት መልካምነት መሆኑን ተምረናልና እናመሰግናለን። ለሳምኬት መጠለያ፣ ለወላጆቿና ለቤተሰቦቿ የልብ ማረፊያ እንደሆናችሁ ለእናንተም የድንግል ማርያም ልጅ መድኃኔዓለም የዘላለም የልብ ማረፊያ መጠለያ ድንኳን ይሆናችሁ። ይህችን ትንሽ ማስታወሻ በሳምኬት አሸብር ስም ዝቅ ብለን አቅርበናል። ቀሪ ዘመናችሁ የተባረከ ይሁን። ከኦሮሚያ ክልል ጅማ ዞን የመጣውና የመጀመሪያ ዓመት የሕግ ተማሪ የሆነው ጌታሁን ቱሉ የእረፍት ጊዜውንና በዓላትን የሚያሳልፈው በቤተሰቦቹ ቤት ነው። አባቢ ብሎ የሚጠራው የቃል ኪዳን አባቱ አቶ መላኩ ነባሬ የቡና ባንክ ጎንደር ቅርንጫፍ ስራ አስኪያጅ ነው።
እሱ የፕሮቴስታንት ተከታይ ነው። እኔ የኦርቶዶክስ ተዋህዶ ተከታይ ነው። እንግዲህ ይሄ የመስቀል በዓል የጥምቀት በዓል በሚሆንበት ሰዓት ግን እኛም ጋር ስለሚያሳልፉ የራሳቸውን የሆነ ነገር ያንጸባርቃሉ፣ ያም የራሳችን የሆነ ነገር እናንጸባርቃለን።
ይህንን ቀረጻ እያካሄድን እያለን የጌታውን አባት አቶ ቱሉ ስልክ ደወሉ።
በጣም መቼም አመሰግናለሁ ይነግረኛል ሁሉን ነገር ያለውን።
ኦኬ
ምስጋናዬ በጣም ከፍ ያለ ነው። አንድ ቀን መቼም በአካልም መገናኘታችን አይቀርም።
ምን ችግር አለ? የእኛም ልጅ ነው እኮ።
አቶ መላኩ አራት የቃል ኪዳን ልጅ እንዳለው ይናገራል። አንዱ ባለፈው አመት ተመርቋል። ዝምድናው ግን ቀጥሏል።
ደስ ብሎኛለኝ። እንኳን አባት ሆንክ። እንግዲህ
አቶ መላኩ እንዲህ አዲስ ቤተሰብ መመስረት ልዩ ደስታ የሰጠውንም ቀን ያስታውሳል።
አዲስ አበባ ለትንሽ ቀን ለሶስት ቀን ለአራት ቀን ሄጄ ዳዲ መጥቷል ስትላቸው አፈር አድርገው በጣም በቀን ሶስት አራት ጊዜ ደውሎ ፕሮግራም አስይዘው ባለችኝ ቀን ሰርፕራይዝ አደረጉኝ። ቤተሰብ ተሰብስቦ እና ያኔ እንደዛ ሆነው ሳያቸው ቤተሰብ በቃ አዲስ ህይወት ነው የጀመርኩ ይመስለኝ። በቃ እናት አባት አጎት በቃ በሙሉ ቤተሰብ ነው የጠበቀኝ።
ለሁሉም ተማሪዎች አንድ ጥያቄ አነሳን። ነገ እናንተ ምን አይነት ሰዎች ትሆናላችሁ?
ሰብ ዘረኝነት፣ ጦርነት ምናምን ከነዛ ሁሉ ነፃ ሆነ ንጹህ ሰው ሆነ ማንኛውም ሰው በየአካባቢው ኢትዮጵያ ዳር እስከ ዳር ካለችው ወደኛ አካባቢ የሚመጡ ካለ መቼስ እኔ ህይወት ይኖረኛል። በዛን ታይም እነሱ ያደረጉልኝን ነገር ማላረግበት ምንም ምክንያት የለም። ተምሬያለሁ፣ አይቻለሁ፣ ኖሬበት አልፌያለሁ እና ማለት ነው።
ልጆች ራሱ የሆነ ኢትዮጵያን ስም ለመገንባት ራሱ ተወለድኩበት ቦታ ብሰራ እና እነሱም የሆነ ይዘው የሚያድጉት ነገር የለም። ያው እኔው ያደግኩበትን ይዘው እንትን የሚሉ ግን እንደዚህ ወጣ ያለ እንትን ሲሉ ስና ማለት ሆነ ሚክስር ሆነ ያድጋሉ። ከሁሉም ጋር የተነካከሉ ኢትዮጵያዊነት ስሜት ይዘው ያድጋሉ።
በጎንደር የቃል ኪዳን ቤተሰብ አስተባባሪ እንደሆኑ የሚናገሩት ዶክተር ታደሰ ወልደ ገብርኤል በ2012 ዓ.ም በፕሮጀክት ደረጃ ታስቦ የተጀመረው የጎንደር ቃል ኪዳን ቤተሰብ ከ7000 በላይ ተማሪዎች ቤተሰብ እንዲኖራቸው ማድረጉን ይናገራሉ። አሁን በጽህፈት ቤት ደረጃም እንዳደገም አክለው ገልጸዋል።
ጎንደር ውስጥ ይህን ኢኒሽቲቭ ሲወስድ እንደ ትልቅ ዓላማ አድርጎ የሚወስደው ምንድን ነው? እየላላ የመጣውን እየጠፋ የመጣውን የኢትዮጵያ አንድነት እንደገና መመለስ ነው የፈለገው። እዚህ አንድ ቤተሰብ የሚገርምሽ ቤተሰቦች ልጁ ታመመ፣ እዚህ ቤተሰብ ካልመጣን ሲሉ ለምን እንደምትወጡት እኔ ቤተሰብ አለው ወይ ብላ ሆስፒታል ማንኛውንም ወጪ ሸፍና ራሱ ሊያሳቅ መስጠት ይችላለች። ሰርግ ጅማ ድረስ ሄደ ሰው አለ ሙስሊም ሰው።
የማንነት ጥያቄ የማይነሳበት፣ የሃይማኖት ልዩነት ከቁብ የማይቆጠርበት፣ የሰው ልጅ በሰውነቱ ብቻ ተከባብሮ ተዋዶና ተፋቅሮ የሚኖርባት ኢትዮጵያ አሁን በጎንደር ከተማ ያውም በአዲሱ ትውልድ እያቆጠቆጠ ነው ሲሉ የሀገር ሽማግሌው አቶ ባዩ በዛብህ የቆይታችንን መቋጫ አድርገውታል። ይህንን ተሞክሮም በኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች ተግባራዊ እንዲያደርጉትም አሳስበዋል።
ሁሉም ዩኒቨርሲቲዎች እንደዚህ ቢያደርጉ የባህል ልውውጥ ይኖራል፣ መደማመጥ ይኖራል፣ ሰላም በኢትዮጵያ ይኖራል። ተማሪው ትኩስ ኃይል ስለሆነ በተሳሳተ ኢንፎርሜሽን አይወናበድም፣ አይሳሳትም፣ አይጋጭም። ኢትዮጵያዊነትን ያሰርጻል፣ የቋንቋ መግባባትን ይፈጥራል፣ የሃይማኖት መግባባትን ይፈጥራል። በጠቅላላ የካልቸር ግንኙነት ይኖራል በመካከል። ስለዚህ በኢትዮጵያ ውስጥ እንደዚህ ያለ ነገር ቢጀመር እንደ ጎንደር የበለጠ በህብረተሰቡ በወጣቱ ትውልድ ላይ የአንድነት ስሜት ይፈጠራል ብዬ አምናለሁ። ደግሞ ይፈጠራል፣ እርግጠኛ ነኝ።
በጎንደር የቃል ኪዳን ቤተሰብ የሚሳተፉ የከተማዋ ነዋሪዎች ጥሩ ስብዕና ያላቸው፣ በተለይ ደግሞ አርያ ሊሆን የሚችል የትዳር የህይወት ተሞክሮ ያላቸው ሰዎች እንዲሆኑ በመስፈርት ደረጃ መቀመጡን ከአስተባባሪው ገለጻ ለመረዳት ተችሏል። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር።
ከጎንደር ደግሞ በቀጥታ የምንሻገረው ወደ ኬንያ ይሆናል። በኬንያ በአስከፊ የድህነት አረንቋ ውስጥ የሚኖሩ ሰዎች ዛሬ ከሰል ወይም የማገዶ እንጨት ለማግኘት አቅሙ የላቸውም። በዚህ የተነሳ የፕላስቲክ ከረጢቶችን እንደ ማገዶ መጠቀም በሰፊው የተለመደ ሆኗል። ከሚነደው ላስቲክ የሚወጣው ጭስ ግን ጉዳቱ የአካባቢውን አየር መበከሉ ብቻ ሳይሆን ለጤንነታቸውም እጅግ አደገኛ ነው። ሆኖም የዋጋ ግሽበቱ የድሆቹን ኑሮ ይበልጥ እንዲከፋ ያደረገው መሆኑን ባለሙያዎች ይናገራሉ። በአሶሴትድ ፕሬስ የተጠናቀረውን ዘገባ ደረጀ ደስታ እንደሚከተሉ ያቀርበዋል።
ኮርጊቾ ኬንያ ዋና ከተማ ናይሮቢ ውስጥ በድሆች ከተጨቀውና ከተጨናነቀው የድሆች ሰፈር አንዱና ትልቁ ነው። በሶሃይሊ ኮርጊቾ ማለት ሰዎች ተከሻ ለተከሻ ተታከው የሚኖሩበት የተጨናነቀ ስፍራ እንደማለት ነው። በዚህ ስፍራ ወደ 150 ሺህ የሚደርሱ ሰዎች ተጨቀው ይኖሩበታል። ግልጽ የሆነ የጤናና የአካባቢ ብክለት ስጋት ቢኖርም ሰዎች በዋጋ ግሽበቱ የተነሳ ጋኒ ባክስ እየተባሉ የሚጠሩትን የላስቲክ ከረጢቶችን ለማብሰያነት እየተጠቀሙበት ነው። ፐርሲ ኒያምቡራ የሶስት ልጆች እናት ሲሆኑ ኮርጊቾ ውስጥ ላለፉት 20 ዓመታት ኖረዋል።
ሕይወት እጅግ አስቸጋሪ የሆነ በመምጣቱ ከሰል ለመግዛት አቅሙ የለኝም። ለልጆቼ ምግብ የማበስለው ከቆሻሻ መጣያዎቹ ስፍራ የሰበሰብኳቸውን የላስቲክ ከረጢቶች፣ ፌስታሎች አንድ እጄ ነው። አሁን ስለ ጤንነቴ በጣም ሰግቻለሁ፣ ምክንያቱም ደረቴ ላይ ህመም ይሰማኛል። ይህ ቤት መስኮት የለውም። ከሚነደው ላስቲክ የሚወጣው ጭስ መውጫ ስለሌለው እዚሁ ቤት ውስጥ ይቀራል።
የኒያምቡራ ቤት መስኮቶች የሌሉት በመሆኑ ጭሱ እዚያችው እንደ ሳሎን፣ እንደ መኝታ ቤትም ሆነ ማብሰያ ክፍል ሆኗ በምታገለግለው አንዲት ክፍል ውስጥ ታፍኖ ይቀራል። የጤና አጠባበቅ አገልግሎት በሌለው ኮርጊቾ የሚኖሩ ሰዎች ለኤችአይቪ፣ ለአደገኛ እጾችና የአልኮል ሱሶች እንዲሁም ለቤት ውስጥ ጥቃት የተጋለጡ ናቸው። ዓለም አቀፉ የኢኮኖሚ ቀውስ ያመጣው ግሽበት ደግሞ ችግሩን ይበልጥ አባብሶታል። የኑሮ ሁኔታቸው እጅግ በከፋው ድህነት የሚገለጽ ሲሆን እንደ ከሰል እና ጋዝ በመሳሰሉ የኃይል ምንጮች ውድነትም በጣም የተጎዳ ነው። በዚህ የተነሳ ቤተሰቦች ምግብ ለማብሰል የሚጠቀሙት በአብዛኛው ለምግብ ማሸጊያነት ከሚሰራው ፕላስቲክ የተሰራውን የላስቲክ ከረጢት ነው። ምግብ ቤቶችም ተመሳሳይ ለውጥ ማድረጋቸው ተመልክቷል። ላለፉት 15 ዓመታት የምግብ ቤት አገልግሎት ሲሰጡ የቆዩት ሞኒካ ዋንጅሩ እንዲህ ብለዋል።
ድሮ የማበስለው በእንጨት ማገዶ ነበር። እየተወደደ ሲመጣ ግን ማሮንዶ በተባለው የላስቲክ ከረጢት መጠቀም ጀመርኩ፣ ምክንያቱም ርካሽ ነው። ይህንን ማሮንዶ የላስቲክ ከረጢት መጠቀም ከጀመርኩበት ጊዜ አንስቶ ከማንም ወገን የቀረበ ቅሬታ አልሰማሁም።
የዚህ ምግብ ቤት ደንበኛ ከሆኑት መካከል አግነስ ዋሂቲ አንዷ ናቸው።
በናይሮቢ ጎዳና የምኖር እናት ነኝ። ከተማ ውስጥ ያለው የምግብ ዋጋ ውድ በመሆኑ እዚያ ለመመገብ አቅሙ የለኝም። ከሰልም ውድ ነው። ፓራፊንም ውድ በመሆኑ ጋዝ ለመግዛት አቅሙ የለኝም። ስለዚህ ወደዚህ ሴት የምመጣው ምግቡም በማሮንዶ የላስቲክ ከረጢት የምታበስል በመሆኑ የምግቡ ዋጋ ከሆቴሎች የረከሰ ነው።
የሰዎቹ የጤና ወጪ ግን እጅግ ከፍተኛ ነው የሚሉት የህዝብ ጤና ባለሙያ ፈይት ሙሃንጃ እነዚህ የሚነዱ ላስቲኮች ጋዝ የሚያመነጩ መሆኑን ይናገራሉ።
Burning of these plastics produces gases. An example of the gas that
እነዚህን ላስቲኮች ማቃጠል ጋዞችን ይፈጥራል። ለምሳሌ ዳይኦክሲሊን የተባለው ለሰውነት እጅግ ጎጂ የሆነ አደገኛና መርዛማ ጋዝ ይፈጠራል። ያ ግለሰቦችን ተላላፊ ላልሆኑ እንደ ሳምባ ካንሰር ለመሳሰሉ በሽታዎች ያጋለጣቸዋል። ጋዙ ወደ ሰውነት ቆዳ ውስጥም በቀላሉ ስለሚገባ የቆዳ ሽፍታን ያስከትላል። በተጨማሪም የኦክሲጅን እጥረትና ድካምም ስለሚፈጥር በተለይም ለዚህ ጋዝ የተጋለጡ ሰዎች ራስ ማዞርና የራስ ምታት ያጠቃቸዋል። ጋዙ እርጉዝ በሆነች እናት ማህፀን ክፍል ውስጥ ገና ወዳልተወለደው ጽንስም ሊሸጋገርም ይችላል። ሌላው እነዚህ ጋዞች በእንስሳትና ተክሎች አማካኝነት እየተላለፉ ስለሚመጡ የምንጠጣውን ውሃና የምንበላውን ምግብ ሁሉ የተበከለ ሊሆን ይችላል።
የላስቲክ ከረጢቶቹ ርካሽና በቀላሉ የሚገኙ ናቸው። ግላዲስ ማቡሩ ለበርካታ ዓመታት ሲሸጧቸው ኖረዋል። ይሁን እንጂ ግን ደንበኞቻቸው አሁን የሚገዟቸው ለተለየ ዓላማ ነው።
እነዚህን ላስቲኮች የምንገዛቸው ከድርጅቶች ሲሆን ከዚያም እንሰፋቸዋለን። የምንሸጣቸው በቆሎና ባቄላዎች በማድረቅ ለሚጠቀሙባቸው እንዲሁም ደግሞ ጋዝ ወይንም ደግሞ ፓራፊን መግዛት ለማይችሉ በየቤታቸው ወይም ደግሞ ጎዳና ላይ ምግብ ለሚያበስሉ ሰዎች ነው።
ሮሴኔ መኮጎ የኮርጊቾ ነዋሪ ሲሆኑ ላስቲኮቹን እንደ ማብሰያ ነዳጅ ለመጠቀም ከማብሩ ከሚገዙት ሰዎች መካከል አንዷ ናቸው። የአራት ልጆች እናት የሆኑት መኮጎ ስራ አጥ ሲሆኑ የተገኘውን ስራ በመስራት ቤተሰቦቻቸውን እንደሚመግቡ ተናግረዋል።
የዩክሬን ጦርነት ከተጀመረና የኮቪድ-19 ወረርሽኝ ከተከሰተበት ጊዜ ጀምሮ የሸቀጦች ዋጋ ጨምሯል። የምግብና የጋዝ ዋጋም ንሯል። የማሮንዶ ላስቲክን የምንጠቀመው ለዚሁ ነው። ጭሱ የጎዳን በመሆኑ ብዙ ጊዜ ወደ ሆስፒታል እንመላለሳለን።
የላስቲክ ጋዞቹ በአካባቢ አየር ላይ ስለሚያስከትለው ጉዳትም የአካባቢ ጥበቃ ባለሙያ ቪክተር ቢዮ እንዲህ ይላሉ።
Burning of plastic has a lot of serious effects on our
ላስቲኮችን ማቃጠል በአካባቢያችን ላይ ከፍተኛ ጉዳት ያስከትላል። ላስቲኮች ሲቃጠሉ ጥቁር ጥቀርሻ ያወጣቸዋል። ከነሱ የሚመነጨው ድብልቅ ደግሞ ለዓለም አቀፍ ሙቀት መጨመር ዋነኛው ምክንያት የሆኑትን እንደ ካርቦን ዳይኦክሳይድ እና ሜቴን የመሳሰሉ በርካታ አረንጓዴ ጋዞችን ይፈጥራል።
በኬንያ ሰዎች የተራረፉ ምግቦችን የሚለቃቀሙበትና የተጣሉ ላስቲኮችን የሚሰበስቡባቸው በርካታ የቆሻሻ መጣያ ቦታዎች መኖራቸውም ተመልክቷል።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
አድማጮች፣ ፕሮግራማችንን ወደ ማጠናቀቁ ተቃርበናል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንደ አውሮፓ አቆጣጠር ከ2005 እስከ 2015 በረሃብ አንጀታቸውን እንደቆለፉ በየምሽቱ ወደ መኝታቸው የሚሄዱ ሰዎች ቁጥር በ30% በመቀነስ ከነበረበት 805 ሚሊዮን ወደ 590 ሚሊዮን ሰዎች ወርዷል ሲሉ የዩናይትድ ስቴትስ ዓለም አቀፍ የልማትና የተራድኦ ድርጅት አስተዳዳሪ ሰማንታ ፓወር መናገራቸውን ይጠቅሳል የዕለቱ ርዕሰ አንቀጽ ሀተታውን ሲጀምር። ይሁን እንጂ እንደተባበሩት መንግስታት ድርጅት የቅርብ ዘገባ ዛሬ እስከ 828 ሚሊዮን የሚደርሱ ሰዎች ረሃብተኞች ናቸው ብሏል ርዕሰ አንቀጹ። ሰማንታ ፓወር ከዚህ ችግር አብዛኛው ክፍል በኮቪድ-19 እና በጣም በቅርቡ ደግሞ ከሩሲያው ተገቢ ያልሆነው የዩክሬን ጦርነት ሳቢያ ነው። ይህን ነባራዊ ችግር በከፍተኛ ሁኔታ የሚያንቀሳቅሰው ትልቁ አደጋ ግን የአየር ንብረት ለውጥ ነው ማለታቸውንም ርዕሰ አንቀጹ ጠቅሷል። Power አያይዘውም
The biggest threat climate change poses to the world's hungry isn't a sudden shock. It is a long sustained onslaught.
የአየር ንብረት ለውጥ በዓለም ረሃብ ላይ የደቀነው ትልቅ አደጋ ድንገት የመጣ አስደንጋጭ ነገር አይደለም። ለአንድ ወቅት ብቻ የሚቆይም ድርቅ ሳይሆን ረጅም ጊዜ ለዓመታት የዘለቀ አደጋ ነው።
አስተዳዳሪዋ ፓወር ረሃቡ በከፍተኛ ደረጃ በትሩን እያሳረፈ ያለው በምስራቅ አፍሪካ ነው ማለታቸውንም አመልክቷል። ሰዎች ይህን መመዝገብ ከጀመሩበት እንደ አውሮፓ አቆጣጠር ከ1900ዎቹ ጀምሮ የአፍሪካ ቀንድ በተከታታይ 3 የድርቅ ወቅቶች ችን አሳልፋለች። ይሁን እንጂ ግን እስከዛሬ አካባቢው 4 ተከታታይ የዝናብ ወቅቶችን ሳያገኝ ቀርቶ አያውቅም ብሏል ጽሑፉ። አሁን ያለው ትንበያችን የሚያመለክተው ብዙ ጊዜ በህዳር የሚመጣው ቀጣዩ የዝናብ ወቅት በጣም አነስተኛ ዝናብ የሚኖረው መሆኑን ነው ያሉት ሰማንታ ፓወር፣ ይህ የሚያስከትለውን አደጋ ለመከላከል ዩናይትድ ስቴትስ እርዳታ፣ ኢንቨስትመንት እና ዲፕሎማሲ ሶስቱ በግንባር እየመራችባቸው ያሉ ነገሮች ቢሆኑም ሌሎቹም በዚህ ዘርፍ በአስቸኳይ ተሳትፏቸውን ከፍ ማድረግ ይኖርባቸዋል ሲሉ አስተዳዳሪዋ አክለው መናገራቸውንም ተጠቅሷል።
Today I am announcing a surge of nearly $1.2 billion in funding.
ዛሬ አጣዳፊ እርዳታ ለሚያስፈልጋቸው የሶማሊያ፣ ኬንያና ኢትዮጵያ ህዝቦች ወደ 1.2 ቢሊዮን ዶላር የሚጠጋ ተጨማሪ ገንዘብ ድጋፍ ይፋ አደርጋለሁ።
በአደገኛው የምግብ ቀውስ ብዙ ሰዎች የሚሞቱት ከረሃቡ ይልቅ በበሽታ ነው ያሉት ፓወር፣ የርዳታችን አካል በመሆን የተንቀሳቀሽ የጤናና የምግብ ደህንነት ቡድን በከፍተኛ ደረጃ ለታመሙት የሚሰጡትን ክትባትና እንክብካቤ ተደራሽነት በፍጥነት ይጨምራል ሲሉ አስረድተዋል። ሰማንታ ፓወር በቀውስ ደረጃ በሚገኝ ችግር ሁልጊዜም እጅግ በጣም ተጎጂ ለሚሆኑ ሴቶችና ልጃገረዶች ልዩ እርዳታ እንሰጣለን። ይሁን እንጂ ግን ከምንሰጠው ህይወት አድን የአጣዳፊ ሰብአዊ እርዳታ ውስጥ ባልተመጣጠነ ምግብ ለተጎዱ ህጻናት የምንሰጠው ምናልባት የበለጠ ሊሆን ይችላል ማለታቸውንም ርዕስ አንቀጹ አትቷል። ርዕስ አንቀጹ በመቀጠል አስተዳዳሪዋ ዩናይትድ ስቴትስ እርዳታው ይበልጥ የሚያስፈልጋቸው የአፍሪካ ቀንድና ሳህልን ጨምሮ ለተባበሩት መንግስታት ህጻናት መርጃ ድርጅት ዩኒሴፍ 200 ሚሊዮን ዶላር ልዩ አልሚ የምግብ ንጥረ ነገሮችን ታበረክታለች ማለታቸውንም ጠቅሷል። በመጨረሻም አደጋውን ለማስቆም የሚያስችለን አቅም እያለን ማንንም ህጻን ባልተመጣጠነ የምግብ ጥረት መሞት አይገባውም ያሉት አስተዳዳሪዋ ፓወር ይህ ረሃብን ለመከላከልና ያልተመጣጠኑ የምግብ ችግሮችን ለማስተናገድ የሚያስችለን በጣም ጥሩ ከሆኑ ኢንቨስትመንቶች በእጃችን ካሉ መሳሪያዎች መካከል አንዱ ነው፣ ለልማትም ይጠቅመናል ማለታቸውን በመጥቀስ ርዕስ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የምሽቱን መሰናዶ በዚሁ አጠናቀቅን። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና እደሩ። Thank you.